ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ5 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 7 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልኝ፣ እኔም ሰለሞን ክፍሌ ነኝ።
እስር ላይ ያሉ እያሉ ቂሊንጦ ማረሚያ ቤትን በማቃጠል ክስ ቀርቦባቸው ከነበሩ 38 ተከሳሾች መካከል 5ቱ ዛሬ ተፈቱ።
ስሜት ለመግለጽ በጣም ከባድ ነው። ምክንያቱም 5 ዓመት በእስር ቤት ሲኖር የሚያዳብረውና የሚሰማው ስሜት ነጻነት ላይ ያለ የሚሰማው ስሜት አንድ አይነት አይደለም እና ደስ ብሎኛል ማለቱ ይቀላል። በቂሊንጦ ቃጠሎ ምክንያት በሸዋሮ ቤት ለምርመራ ተብሎ ከፍተኛ ስቃይ፣ ይሄ ወፊናላ የሚባል የምርመራ ዘዴ ተገልጦ ጫማ እግር መገረፍ፣ ራቁትን መገረፍ፣ የተለያዩ ደገባዎች ተፈጸሙብን። ጊዜ አስነዋሪና አሰቃቂ በሆነ ምርመራ
ከእስር ከተለቀቁት መካከል የልብ ሐኪሙ ዶክተር ፍቅሩ ማሩና ሌላኛው የሰማያዊ ፓርቲ የጎንደር ጽህፈት ቤት አደራጅ የነበሩት አቶ አግባው ሰጠኝ ናቸው። በመጽሔት ዘገባ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጠቅላይ ሚኒስትር አብይ አህመድ የሀገር እድገት ከሕዝብ የኑሮ እድገት ጋር መገናዘብ እንዳለበት አመልክተዋል። የመንግሥት አሰራር ግልጽና ለሕዝብ ክፍት እንዲሆንም አሳስበዋል። በውጭ አገር ባንኮች ገንዘብ ያከማቹ ባለሥልጣናት የሂሳብ መዝገብ እየተጣራ እንደሆነም ገልጸዋል። መለስካቸው አመሃ አጠር ያለ ዘገባ ልኳል።
ጠቅላይ ሚኒስትር አብይ አህመድ ዛሬ ሚኒስትሮችን፣ ሚኒስትር ዴታዎችንና ዋና ዳይሬክተሮችን ሰብስበው ገለጻና ማሳሰቢያዎችን እንደሰጡ የመንግሥት መገናኛ ብዙሃን አስታውቀዋል። የኢትዮጵያ ፕሬስ ድርጅት ባወጣው ዜና እንደገለጸው ጠቅላይ ሚኒስትሩ በዚህ መድረክ ላይ የራሳቸውን ጥናታዊ ጽሑፍ እንዳቀረቡና በአመራር ጥበብ ላይ ገለጻ እንዳደረጉ አብራርተዋል። አክሎም አገሪቱ እያደገች መሆኑን የጠቀሱት ጠቅላይ ሚኒስትር ኢትዮጵያ አድጋለች ከማለት ባሻገር በተጨባጭ ሕዝቡ ምን ያህል ተጠቅሟል የሚለውን መፈተሽና ማረጋገጥ አለብን ሲሉም እንዳስገነዘቡ የኢትዮጵያ ፕሬስ ድርጅት ዘግቧል። ጠቅላይ ሚኒስትር አብይ አህመድ እያንዳንዱ የመንግሥት አመራር አሰራሩን ግልጽና ለሕዝብ የማይደበቅ ማድረግ እንደሚገባውም አሳስበዋል። በተጨማሪም እያንዳንዱ ሚኒስትር ለስብሰባ ሲመጣ በቂ ዝግጅት ማድረግ እንዳለበትና ሚኒስትር ሐሳብ አመንጭ እንጂ አቃቂር አውጭ አይደለም እንዳሉ ዘገባው ያመለክታል። ከባለሥልጣናት ጉዞ ጋር በተያያዘም ማብራሪያ መስጠታቸውን ያወጣው ይኸው ዘገባ ጠቅላይ ሚኒስትሩ በተለይም በውጭ አገር ባንኮች አካውንት ያላቸው ባለሥልጣናት በአካውንቶቻቸው ላይ ምርመራ እየተደረገ መሆኑና ለዚህም ሀገሮቹ ትብብር እያደረጉ መሆናቸውን አስታውቀዋል ብሏል። ጠቅላይ ሚኒስትሩ በዚሁ ገለጻቸው ሳምንታዊው የካቢኔ ስብሰባ ከአርብ ወደ ቅዳሜ መለወጡንና ሚኒስትሮች አርብ በስብሰባ ስም ጊዜ ማባከን እንደሌለባቸውና መደበኛ ሥራቸውን እንዲሰሩ ማሳሰባቸው ተዘግቧል። ጠቅላይ ሚኒስትር አብይ አህመድ ከዚህ ስብሰባ በኋላ በነገሥታቱና በደርግ ጊዜ ታሪካዊ ድርጊቶች የተከናወኑባቸውንና ለዓመታት ተዘግተው የኖሩ ክፍሎችን አስከፍተው ባለሥልጣናቱን እንዳስጎበኟቸውም ተመልክተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። የኢትዮጵያ የግብፅና የሱዳን የውጭ ጉዳይ እንዲሁም የውሃ ሀብት ሚኒስትሮች ስለ ኢትዮጵያው ህዳሴ ግድብ ግንባታ ሂደትና ይዘት ለመነጋገር አዲስ አበባ ላይ ስብሰባ ተቀምጠዋል። ስብሰባው ማምሻውንም ቀጥሏል። እስክንድር ፍሬው ከአዲስ አበባ ዘገባ አለው።
የኢትዮጵያ የግብፅና የሱዳን የውጭ ጉዳይ እንደዚሁም የውሃ ሀብት ሚኒስትሮች በአዲስ አበባ የጀመሩ ስብሰባ በህዳሴው ግድብ ላይ ያተኮረና አገራቱ ወደ ውይይት መመለሳቸውን በድጋሚ ያረጋገጠ ነው። ከአራት ወራት በፊት በካይሮ የተካሄደው የሶስቱ አገራት የሚኒስትሮች ስብሰባ ያለ ውጤት ሲበተን ውይይቱ የተደናቀፈ፣ አገራቱም ወደ ፍጥጫ የገቡ መስሎ ነበር። ባለፈው ጥር በአዲስ አበባ የተካሄደው የአፍሪካ ህብረት የመሪዎች ጉባኤ ግን ለውይይቱ ዳግም መጀመር አጋጣሚ ፈጠረ። ከጉባኤው ጎን ለጎን የተገናኙት የሶስቱ ሀገራት መሪዎች ውይይቱ እንዲቀጥል ተስማሙ። እናም የመጀመሪያው በአጠቃላይ ደግሞ 9ኛው የውጭ ጉዳይና የውሃ ሀብት ሚኒስትሮች ስብሰባ ከአምስት ሳምንታት በፊት በካርቱም ተካሄደ። ለ18 ሰዓታት የተካሄደው ስብሰባ ግን ያለ ውጤት ነበር የተበተነው። በአዲስ አበባ እየተካሄደ ያለው ስብሰባ ግን ውጤት እንደሚገኝበት በመክፈቻው ላይ የተናገሩት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ተስፋቸውን ገልጸዋል።
Ethiopia will host this meeting with open heart and full of hope to discuss upon
ኢትዮጵያ ይህንን ስብሰባ የምታስተናግደው በጉዳዮች ላይ እንደምንነጋገርና የሶስቱ ሀገሮች ህዝቦችና መሪዎቻችን የሰነቁትን ተስፋ እውን የሚያደርግ ስምምነት ላይ እንደምንደርስ ተስፋ በማድረግ ነው።
ውይይቱ አሁን ማምሻውን ድረስ የቀጠለ ሲሆን ለጊዜው ምን ውጤት እንደተገኘ ማወቅ አልተቻለም። ከዚህ ዝክ ስብሰባ ለሻይረፍት ሲወጡ ያገኘዋቸው የግብጹ የውጭ ጉዳይ ሚኒስትር ሰምሃ ሽኩሪ አስተያየት የሚሰጡት ከማጠቃለያው በኋላ መሆኑን ነግረውኛል። የሶስቱ ሀገራት የውጭ ጉዳይና የውሃ ሀብት ሚኒስትሮች ስብሰባ አሁን ማምሻውንም እንደቀጠለ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የሶማሊላንድና ፑንትላንድ አስተዳደሮች በአጨቃጫቂው የሰሜን ሱል ግዛት እንደገና የጀመሩትን ውጊያ እንዲያቆሙ የሶማሊያ መንግሥት ዛሬ ባወጣው መግለጫ ጥሪ አስተላልፏል። ተፋላሚዎቹ ወገኖች ቅዱሱን የሙስሊሞች የረመዳን ወር ጾም መጀመር ምክንያት በማድረግ በአስቸኳይ ተኩስ ሊያቆሙ ይገባል ሲሉ ፕሬዚደንት መሐመድ አብዱላሂ መሐመድ ተናግረዋል። በሶማሊያ ሕዝቦች መካከል በዚህ ቅዱስ ወር ወቅት ሌላ ደም መፋሰስ ማየቱ ያሳዝናል ያለው የፕሬዝደንት መሐመድ አብዱላሂ መሐመድ መግለጫ የአስተዳደሮቹ የፖለቲካና ሃይማኖት መሪዎች የተኩስ አቁም ድርድሮችን እንዲሸመግሉ ጥሪ ያቀርባል። በሶማሊላንድና ፑንትላንድ መካከል አዲስ ባገረሸው ውጊያ በትንሹ 6 ወታደሮች ከሁለቱም ወገን መገደላቸውን በርካታ ምንጮች አረጋግጠዋል። ተኩሱን በመጀመር አንዱ ሌላውን ይወነጅላል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቡሩንዲያውያን የቀረበላቸውን አዲስ የሕገ መንግሥት ረቂቅ ይቀበሉት እንደሆን ወይም ውድቅ ያደርጉት እንደሆን የሚያሳውቁበትን የውሳኔ ሕዝብ ድምፅ ለመስጠት ከነገ በስቲያ ሐሙስ አደባባይ ይወጣሉ። አዲሱ ሕገ መንግሥት የቅኝ አገዛዝን ርዝራዦች አራግፎ ለመጣል የታሰበ ነው ሲል ገዢው ፓርቲ አስታውቋል። ተቃዋሚዎች ግን የረቂቁ ሐሳብ የፕሬዝደንቱን የሥልጣን ዕድሜ ለማራዘም የተወጠነ እንደሆነ ይናገራሉ። በመጽሔት ዘገባ አለን።
በብዙ ሺዎች የሚቆጠሩ ፍልስጤማውያን ለቀስተኞች ትላንት ከእስራኤል ኃይሎች ጋር በድንበር ግጭት የተገደሉ ወገኖቻቸውን ለመቅበር ዛሬ ጋዛ ውስጥ ወጥተዋል። የተባበሩት መንግስታት የሰብአዊ መብቶች ባለሥልጣናት በእስራኤል ወታደሮች የተፈጸመውን ጥቃት አሳዛኝ ሲሉ አውግዘዋል። አብዛኞቹ ሐዘንተኞች የፍልስጤምን ሰንደቅ ዓላማ የያዙ ሲሆን አንዳንዶች በእስራኤል ለተገደሉ 60ዎቹና ለቆሰሉ 2700 አጸፋ እንዲሰጥ ጠይቀዋል። ሰማዕታቱን በደምና ነፍሳችን እንበቀላለን ሲሉም በቀብሩ ስነ ስርዓት ወቅት ድምጻቸውን ከፍ አድርገው ያሰሙ ፍልስጤማውያን ብዙ ናቸው። ዛሬም ፍልስጤም ከእስራኤል ጋር በምትዋሰንበት በጋዛና በምዕራቡ ዳርቻ አዲስ ተቃውሞ እየተካሄደ ሲሆን ሰልፈኞች በእስራኤላውያኑ ላይ ድንጋይ ሲወረውሩና እሳት ሲለኩሱ፣ የእስራኤል ወታደሮች ደግሞ አስለቃሽ ጋዝ ሲተኩሱ ታይተዋል። የሰልፈኞቹ ቁጥር ግን የዩናይትድ ስቴትስ ኤምባሲ ወደ ኢየሩሳሌም በተዛወረበት ዕለት ትናንት ከወጣው 40,000 ዛሬ ያነሰ ነው ተብሏል።
ይህ በእንዲህ እንዳለ ጋዛ ውስጥ በእስራኤልና በፍልስጤማውያን መካከል ግጭት ሲደርስ ከአምስት ዓመታት ወዲህ የከፋው ነው ያለውን ሁኔታ አስመልክቶ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ዛሬ አስቸኳይ ስብሰባ ለማድረግ ተዘጋጅቷል። በዓለሙ ድርጅት የመካከለኛው ምስራቅ የሰላም ሂደት ልዩ አስተባባሪ ኒኮላይ ምላድነቭ ስለ ወቅቱ ሁኔታ ከኢየሩሳሌም ሆነው ለምክር ቤቱ ማብራሪያ ይሰጣሉ ተብሎ እየተጠበቀ ነው። በእስራኤል ኃይሎች የተገደሉትን ቁጥራቸው ወደ 60 የሚጠጋ ፍልስጤማውያንን አስመልክቶ የቀረበውን የውግዘትና ሐዘን መግለጫ ያረቀቀችው ኩዌት በገለልተኛ አካል እንዲጣራም ጥሪ አቅርባለች። የእስራኤል ሸሪክ የሆነችው ዩናይትድ ስቴትስ ድምፅን በድምፅ በመሻር ስልጣኗ ተጠቅማ ረቂቁ እንዳያልፍ አሳግዳለች።
በመጨረሻም የሰብአዊ መብቶች እንዲከበሩ መታገል እጅግ አደገኛ በሆነባት በፓኪስታን የመብት ጠበቆች የዲጂታል ጥቃቶች እየደረሱባቸው ነው ሲል አምነስቲ ኢንተርናሽናል ዛሬ አስታውቋል። ዓለም አቀፉ የመብቶች ድርጅት ለአራት ወራት ያካሄደውን ምርመራ ውጤት ይፋ ሲያደርግ ጥቃቶቹን የክፋትና ተንኮል ዘመቻ ሲል አውግዟል። ለሰዓቱ ያለን ዜና በዚሁ ይጠቃልላል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ግንቦት 7 2010 ዓመተ ምህረት ምሽት ፕሮግራም ነው።
በእንግሊዝኛው አጠራር ሄፓታይተስ ቢ በመባል በሚታወቀው የጉበት በሽታ አይነት ላይ ባለሙያ ይዘናል።
8-12 የቫይረሱ ተሸካሚዎች ሲኖሩ ማለት ነው። ጠቅላላ ደግሞ በሽታውን በመከላከል መከላከያ ሰውነታቸው ውስጥ ያበጁት ሲካተቱ ከ80-85% ድረስ ይዘልቃል። ስለዚህ በርካታ ህዝብ ነው ያለው።
ዶክተር እንዳለ ካሳ የውስጥ ደዌና የጨጓራ ስፔሻሊስት ናቸው። በሐኪሙን ይጠይቁ ይመለሳሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በእስር ላይ እያሉ ቂሊንጦ ማረሚያ ቤትን በማቃጠል ክስ ቀርቦባቸው ከነበሩ 38 ተከሳሾች መካከል የልብ ሐኪሙና የአዲስ የልብ ሕክምና ማዕከል ባለቤት ዶክተር ፍቅሩ ማሩን ጨምሮ አራቱ፣ በዚሁ ጉዳይ በሌላ መዝገብ ከተከሰሱት መካከል ደግሞ አንድ ሰው፣ በአጠቃላይ አምስት ሰው ዛሬ ተፈተዋል። ከእስር ከተለቀቁት መካከል የሰማያዊ ፓርቲ የጎንደር ጽሕፈት ቤት አስተባባሪ አቶ አግባው ሰጠኝ፣ ዛሬም ድረስ ጨለማ ቤት ተዘግቶባቸው የሚገኙ ጓደኞቼ በሙሉ እስካልተፈቱ ደስተኛ አልሆንም ሲሉ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ዝርዝር አላት።
ቂሊንጦ ማረሚያ ቤትን በማቃጠል ተከሰው ባለፈው ሳምንት የፌዴራል ከፍተኛ ፍርድ ቤት በጉዳያቸው ላይ ብይን የሰጠውና በጠቅላይ ሚኒስትሩ ዶክተር አብይ አህመድ ትዕዛዝ በአቃቤ ሕግ ክሳቸው ከተቋረጠ 62 ተከሳሾች መካከል አምስት እስረኞች በዛሬው ዕለት ከእስር መለቀቃቸው ታውቋል። በአንድ መዝገብ ከተከሰሱት 38 ተከሳሾች መካከል ዶክተር ፍቅሩ ማሩ፣ አቶ አግባው ሰጠኝ፣ አቶ ሲሳይ ባቱና አቶ ከበደ ጨመዳ አራት ማለት ነው ከእስር ተለቀዋል። እንዲሁም በተመሳሳይ ቂሊንጦን በማቃጠል ከተከሰሱት 121 ተከሳሾች በኋላም በአምስት መዝገብ ተከፋፍሎ ጉዳያቸው ሲታይ ከነበሩና ተለቀው ከቀሩ እስረኞች መካከል አቶ ፋሲል አለማየሁ አንድ ሰው ከእስር ተለቀዋል። ከእስር ከተለቀቁት መካከል ዶክተር ፍቅሩ ማሩን ማምሻውን አግኝቼ አነጋገራቸው ነበር።
ከቀኑ 6 ሰዓት ነው ከማረሚያ ቤት የተለቀቅኩት በኢትዮጵያ አቆጣጠር ማለት ነው።
ምን ያህል አመት ነው በእስር የቆዩት? በጠቅላላው
5 አመት ከ3 ቀን።
በእስር ቤት እያሉ በጣም ህመም ላይ መሆኖትን፣ በእስር ቤትም እያሉ ደግሞ ወጥተው ሆስፒታል በህክምና ላይ እንደነበሩ የፍርድ ቤት መረጃዎችን እየጠቀስን ሪፖርት ስናደርግ ነበረ። የጤናዎት ሁኔታ እንዴት ይመስላል ከአምስት አመት በኋላ?
አዎ፣ በየጊዜው እርግጥ በአንድ ወቅት ኦፕራሲዮን ባደረጉኝ ጊዜ 4 ወር ተኩል ነው ጥቁር አንበሳ የተኛሁት። በዛን ጊዜ በጣም አስጊ ሁኔታ ላይ ነበርኩኝ። ከዛ በኋላ ግን እየተሻለ መጥቶ አሁን ጥሩ ጤንነት ላይ ነው ያለው። በጣም ጥሩ ጤንነት ላይ ነው ያለው።
በማህበራዊ ሚዲያ ላይ አንድ የሚንቀሳቀስ የቪዲዮ ነበረ። ልደታ በሚገኘው የፌዴራል ከፍተኛ ፍርድ ቤት ግቢ ውስጥ ከልጆት ጋር ሊተቃቀፉ ሲሉ ፖሊስ መሀል ገብቶ ሲከለክል የነበረ፣ ዛሬ ልጆትን አገኟት?
እንግዲህ ከእስር ቤት ስወጣ ብቻዬን አይደለሁ፣ አንድ አምስት ሌሎች የተፈቱ ነበሩ። ከእነሱ ጋር ነው። ለጊዜው ቤተሰብም አያውቅም ነበረ በዛ ሰዓት እንደምፈታ። ከሰዓት በኋላ ነበር የጠበቁት። እንግዲህ መንገድ ላይ ያሉ ሰዎችን ስልክ ለምነን ደውለን ነው መጥተው ያገኘ ነው። ያው ሳገኛት እንግዲህ መቼም አሁን ያን አይነት ስሜት ለመግለጽ በጣም ከባድ ነው። ተሰብስበው ነው የመጡት። ቁጭ ብለን መንገድ ላይ ስሜት ለመግለጽ በጣም ከባድ ነው። ምክንያቱም 5 አመት ሰው እስር ቤት ሲኖር የሚያዳብረውና የሚሰማው ስሜት ነጻነት ላይ ያለ የሚሰማው ስሜት አንድ አይነት አይደለም እና ደስ ብሎኛል ማለቱ ይቀላል።
አሁን ምንድን ነው እንግዲህ ቀጣይ ሀሳቡ? ዛሬ ነው በእርግጥ የተወጡት። ምን አደረጉ? እስካሁን ከተፈቱ ጀምሮ ባለው ሰዓት ውስጥ ምን ሰሩ? የት ሄዱ?
ዛሬ በምሳ ሰዓት የስዊድን አምባሳደር ጋር ሆኜ ከልጅም ጋር ከልጅ ጋር ሆነን ወደ ቤት ደረስኩ። ከዛ ልብስ ቀያይረን ወደ ኢሚግሬሽን ቪዛም ስለሌለ ፓስፖርት ኤክስፓየር ስላደረገ ያንን እንግዲህ ወደፊት ስዊድን መመለስ ስለማይቀር ያንን ነገር አደረገን። ከዛ በኋላ አሁን እዚህ ሆስፒታል ስመጣ በእውነቱን የሰዎቹን እንዲሰላም ልነበር፣ ግን በጣም ትልቅ ድግስ የበለጠ ልነግራቸው አልችልም። ድንኳን ሁሉ ጥለት ሙሉ ሰራተኞች ተሰብስበው ነው ጠበቁኝ። እና ስሜቴን በእውነቱ መጥቶታል። ለወደፊት አላማዬም ስንቅ የሚሆነኝ ነገር ሰጥተውኛል።
ዶክተር ፍቅሩ ማሩ እንግዲህ የተከሰሱበት የመጀመሪያው የሙስና ጉዳይ፣ ከዛ ደግሞ የቅሊንጦ ቃጠሎ በጣም ሰፊና ረጅም ጊዜ የወሰደ ጉዳይ በመሆኑ ወደሱ በዝርዝር አንገባም፣ ምክንያቱም ሌላ ጊዜ ደግሞ ይዘኖት መተን ሰፋ ያለ ቃለ ምልልስ እናደርጋለን። ለዛሬ እናመሰግናለን። ይስጥልን።
በጣም እኔም አመሰግናለሁኝ።
በተጨማሪም በሽብር ተከሶ ከጎንደር ተይዞ ከታሰረ ከሶስት ዓመት ከስድስት ወር በኋላ የተፈታው ቀድሞ ከታሰረበት የሽብር ክስ በነጻ ተሰናብቶ በቅሊንጦ ቃጠሎ በመከሰሱ ምክንያት እስካሁን መቆየቱን የሚናገረው የሰማያዊ ፓርቲ የጎንደር ጽህፈት ቤት አደራጅ አቶ አግባው ሰጠኝን ማምሻውን በስልክ አነጋግሬዋለሁ። አቶ አግባው በዛሬው ዕለት ከእስር ቢለቀቅም ከእርሱ ጋር ታስረው አንድ ላይ የማሰቃየት ተግባር ሲፈጸምባቸው የነበሩ እስረኞች ሳይፈቱ በመቅረታቸው ደስታው ግማሽ እንደሆነበት ይናገራል።
እንደውኔ አሁን ወጥቼም ራሱ እዛ ቅሊንጦ ላይ የቀረ ነገር አለ። በእኔ እምነት አሁን በሶስት በባለፈው አርብ ከፍተኛ በጣም በርካታ ልጆችን ከስልሳ በላይ የሚሆኑ አሁንም አጎራቤት አስገብተው እያሰቃያቸው ነው የሚገኙት። እነ መቶ አለቃ ማስረሻ አሁን በዚህ ከሰላሳ ስምንቱ እነ ፍቅረ ማርያም ጓደኞች እነሱን ጨምሮ አስራ ሁለቶች ደግሞ ዝዋይ ተወስደው በምን ሁኔታ ላይ እንዳሉ አላውቅም። ነው የእነሱ እዛ መቅረትና እነሱ በስቃይ ላይ ሆነው የኔ መፈታት እኔ የእውነት ነው የምነግርሽ እነሱ ጋር ስለሆነ ያለሁትን በሀሳብ እንደው ምንም እስካሁን የተለየ ስሜት የኔ መፈታት የታየ ነገር የለም።
አቶ አግባው በቅሊንጦ ማረሚያ ቤት ብቻ 300 የሚሆኑ ከፖለቲካ ጉዳይ ጋር በተያያዘ ያልተፈቱ ቀሪ እስረኞች እንዳሉ ጠቅሶ ቃሊቲ፣ ሸዋሮቢትና ዝዋይ ደግሞ ብዙውን ቁጥር የሚይዙ እስረኞች እንዳሉ ይናገራል። በቅሊንጦ ቃጠሎ ከተከሰሱት መካከል 16 ተከሳሾች ከፍተኛ የማሰቃየት ተግባር እንደተፈጸመባቸው የመንግስቱ የኢትዮጵያ ሰብአዊ መብት ኮሚሽን ለፍርድ ቤት ባቀረበው ሪፖርት ማረጋገጡ ይታወሳል። ከ16ቱ መካከል አንዱ አቶ አግባው ሰጠኝ ሲሆን ስለዚህ ሁኔታ ጠይቄው ነበር።
ያ ማለት ግን ጠቅላላ እነዛ ያልተዘረዘሩ ሰዎች ላይ ጥቃት አልተፈጸመም ማለት አይደለም። በቅሊንጦ ቃጠሎ ምክንያት በሸዋሮ ቤት ለምርመራ ተብሎ ከፍተኛ ስቃይ፣ ይሄ ወፌላላ የሚባል የምርመራ ዘዴ ተገብዶ ጫማ እግር መገረፍ፣ ራቁትን መገረፍ፣ የተለያዩ ድብደባዎች ተፈጸሙብን። አስነዋሪና አሰቃቂ በሆነ ምርመራ የማናውቀውን ቃል ልንፈርም ተገደል ተከሰን ከቆየ በኋላ ያውም እንደዚህ 16 ሰዎች የአብዛኛው ሰው ቁስሉ ሽሮ ስለነበረ የተወሰነ ሰዎች ገላችን ላይ የነበረው ምልክት ስላልጠፋ ነው ያን የሰብአዊ መብት የጻፈልን። ያም ቢሆን ግን እኛም ላይ የተጻፈው ነገር ሙሉ አይደለም። ከዛ በላይ ነው ጉዳታችን፣ ከዛ በላይ ነው የደረሰብን ጥቃት። ሙሉን አልጻፉትም።
እንዲህ ያለው ድብደባና ማሰቃየት የደረሰብን እነርሱ ያዘጋጁትን ቃል እንድናምን ነበር ይላል አቶ አግባው ሰጠኝ።
የተቀነባበረ ክስ ነው። እኔን አሁን ለምሳሌ እኔን ያሉኝ ታራሚን በዞን አንድ ያለውን ታራሚ አደራጅተህ ዞን ሁለትና ዞን ሶስት ካሉት ጋር አድርገህ አቀነባብረህ በሰሜን ጎንደር በጎንደር አድርገህ ኤርትራ የጎንደር ልጆችን የአማራ ልጆችን አደራጅተህ ኤርትራ ገብተህ ከዛ ትቀላቀላለህ ብለህ ፈርም የሚል ነበር እኛ ላይ የደረሰው። ራሳቸው ነግረውን ራሳቸው አስለማምደውን ነው ለቪዲዮ ላለ ዶኩመንታዊ ተብሎ በጣም በአሰቃቂ ሁኔታ ሄደን ጠላንሰትን ስንባል መተን እየተገበጥን ፖሊሲ የተሰቀል የነገሩንን ነገር አዙረ እንድንል የተደረገው ማለት ነው።
በሸዋሮቢት እስር ቤት ከመስከረም 20 እስከ ህዳር 10 ድረስ በነበረ ምርመራ የደረሰበትን ከፍተኛ የማሰቃየት ተግባርም ይዘረዝራል።
ጣታችን እንታሰራለን። በጣታችን መሀል ጉልበታችን በጣታችን እንደዚህ ይገባል። እንገለበጣለን። ተዘግዝቀን ነው የምንገለበጠው። ጫማ እግራችን ጣቶቻችን እንደገለበጣለን። ይዋይዌ ነገር ያደርጉናል። ከዛ ደግሞ በዛ ምትል ሲል እጃችን ሁለት እጃችን ካቴና በማሰር ዝም ብለው እንደዚህ ያንጠለጥሉና እግራችን መሬት ይለቃል። አንድ እግራችን ላይ ክንደና የካይነት ነገር ወደ ሌላ ይወጠራል። ይህ እየተደረገ ስንወርድም ውሃ እየተረከፈከፍ ዝም እየተባለን እየተገረፍን ነው እንትን ያልነው። ከዛ ውጭ እኔ ላይ ደግሞ ግሬ እንደ ይስማር ወቅተው ሕክምና እንኳን ቲታነስ ዝግጅት ለሰውንት ያለ ራሴን የወጋው ስለፈር ካልሆነ አናክምም ብለው ሕክምና ሁሉ የከለከሉን የፈጠራ ሌዳበት አጋጣሚ አለ።
ተከሳሾቹ የደረሰባቸውን ጉዳት በተመለከተ ለፍርድ ቤት አቤቱታ ካቀረቡ በኋላ የኢትዮጵያ ሰብአዊ መብት ኮሚሽን አጥኒ ቡድን በወቅቱ እስረኞቹ ተዛውረውበት ወደሚገኙ ሸዋሮቢት ማረሚያ ቤት ተገኝቶ እስረኞቹን ማነጋገሩና በተደረገው የማጣራት ሂደትም ለፍርድ ቤቱ ባቀረበው ሪፖርት ከአቤቱታ አቅራቢዎቹ መካከል 16ቱ በካቴና ታስረው መክረማቸውን በሰውነታቸው ላይ ከቀረ ምልክት ማረጋገጡን የጣቶች መሰበር ሰፊና ጠባብ ጠባሳዎች የድብደባ ምልክቶች የጥፍር መውለቅና የተለያዩ ጉዳቶችን ከሰውነት ክፍሎቻቸው ላይ መመልከቱን አረጋግጦ ነበር። አቶ አግባው ከነዚህ መካከል አንዱ እንደሆኑ ገልጸው በመስማር የተቸነከሩበት ጠባሳ እንዳለ ለአሜሪካ ድምጽ ተናግረዋል። ከተከሳሾቹ ጠበቆች መካከል አቶ ወንድሙ ኢብሳ ይህ የሰብአዊ መብት ኮሚሽን ሪፖርት ከወጣ በኋላ ፍርድ ቤቱ መዝገቡን ሊዘጋው ስረኞችንም በነጻ ሊያሰናብት ይገባል በሚል ሲከራከሩ መቆየታቸውን ጠቅሰን ባለፈው ሳምንት መዘገባችን ይታወሳል። አቶ አግባው ሰጠኝ በበኩላቸው ዛሬ ከዚህ እስር ነጻ ቢወጡም መንግስት ሁሉንም ስረኞች ለመፍታት የገባውን ቃል አክብሮ ስረኞቹን እንዲፈታ ይጠይቃል።
መንግስት ስረኛ ልፈታለሁ ብሎ ጥፋቱን አምኖ ለሀገር መግባባት ብሎ ለራሱ ቃል ገብቶ ፈታለሁ ካለ በኋላ በአንድ መዝገብ ሰዎች ተከሰው አንድ አይነት ክስ ይዘው የተለቀቃለ እዛ ደግሞ ይቀራል እና መንግስት በፊት ካሰረው አሁን ቃል ገብቶ ካሰረው ያሰረው ስለነበረው በጣም ከባድ ነው። ቤተሰብ ላይ በተጫና ቀላል አይደለም።
መንግስት እስረኞቹን ለመፍታት ውሳኔ ካስተላለፈ በኋላ እስካሁን ቁጥራቸው በውል ያልታወቁ እስረኞች ከእስር እየተለቀቁ ሲሆን ከእስር የወጡት እስረኞችና የምናነጋግራቸው ሰዎች ከነርሱ ሌላ ከፖለቲካ ጋር በተያያዘ እስር ቤት የቀረ ብዙ እስረኛ እንዳለ መግለጻቸው ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አድማጮች፣ በኢትዮጵያ ሶማሌ ክልል የመብት ጥሰት ላይ ዘገባ እየተዘጋጀ ነው፣ እንደ ደረሰ እናቀርባለን።
ዩናይትድ ስቴትስ ኤምባሲዋን ከቴል አቪቭ ወደ ኢየሩሳሌም ማዛወሯን ተከትሎ ትናንት ከፍልስጤማውያኑ በተነሳው ተቃውሞ 59 ፍልስጤማውያን ከተገደሉ በኋላ ደቡብ አፍሪካ አምባሳደሯን መጥራቷን ሪፖርተራችን አኒታ ፓውል ከጆሃንስበርግ ዘግባለች። ጆሃንስበርግ በሚገኘው የአሜሪካ ቆንሲል ፊት ለፊት የተሰበሰቡ መቶ የሚሆኑ ተቃዋሚዎች የእስራኤል ኃይሎች የወሰዱት እርምጃ እንዳስከፋው የተነገረው የደቡብ አፍሪካ መንግሥት አምባሳደሩን ከቴል አቪቭ መጥራቱን እንደሚደግፉ ተናግረዋል። የአሜሪካ ኤምባሲ የአብዛኞቹ ሀገሮች ኤምባሲዎች ከሚገኙባት ቴል አቪቭ ወደ ኢየሩሳሌም እየተዛወረ በነበረበት ወቅት የእስራኤል ኃይሎች ጋዛ ውስጥ ባሉ ፍልስጤማውያን ላይ ትናንት የወሰዱትን የኃይል እርምጃ እንደሚያወግዝ የደቡብ አፍሪካው የዓለም አቀፍ ግንኙነቶችና ትብብር መስሪያ ቤት አሳውቋል። መስሪያ ቤቱ ባወጣው መግለጫ ቁጣ ቀስቃሽ ወይም ጠባጫሪ ለነበረው በኢየሩሳሌም የዩናይትድ ስቴትስ ኤምባሲ መከፈት ስነ ስርዓት ተቃዋሚዎቹ ድምጻቸውን ለማሰማት የወጡት በሰላማዊ መንገድ ነበር ብሏል። ዛሬ ጆሃንስበርግ ላይ አደባባይ የወጡት ተቃዋሚዎች ፍልስጤም ነጻ ትውጣ፣ የእስራኤል አፓርታይድ ይቁም የሚሉ መልእክቶች የታተሙባቸውን ካናቴራዎች ለብሰው ታይተዋል። ከመካከላቸው የደቡብ አፍሪካ አይሁድ ለነጻይቱ ፍልስጤም የሚባል ቡድን አባላት እንዳሉባቸውም ገልጸዋል።
አፍሪካ አቋም መውሰድ መጀመሯ በእውኑ እጅግ አስፈላጊ እርምጃ ነው። ደቡብ አፍሪካ እንደምታውቁት በአፓርታይድ የተፈጠረች ሀገር ነበረች። ፍልስጤም ነጻ እስካልወጣች ደቡብ አፍሪካ ነጻ ልትሆን አትችልም ብለው ነበር ኔልሰን ማንዴላ። እናም ዝም ብለን አናይም። ህፃናት ሲገደሉ ዝም ማለት አንችልም፣ ሲቪሎች ሲገደሉ ዝም ማለት አንችልም የሚለውን የህዝቡን ድምጽ የደቡብ አፍሪካ መንግስት ማሰማቱ በእውነቱ በጣም ትልቅ ነገር ይመስለኛል።
ከተቃዋሚዎቹ አንዷ ሳራ ለቪኦኤ በሰጠችው ቃል ይህ የዛሬው የደቡብ አፍሪካ እርምጃ የይስሙላ ወይም ምልክታዊ ቢሆንም አንዳች ነገር ለማድረግ ጅምር ነው ብላለች። በሌላ በኩል ግን ስፋት ያለው የደቡብ አፍሪካ አይሁድ እንደራሴዎች ቦርድ የመንግስቱ አምባሳደሩን የመጥራት እርምጃ እንዳሳዘነው አሳውቋል።
We believe that nothing can be achieved by shutting down a diplomatic channel. South Africa has a history of negotiation.
ዲፕሎማሲያዊ መስመር በመዝጋት ሊሰራ የሚችል አንዳች ነገር እንደሌለ እናምናለን። ደቡብ አፍሪካ የመደራደርና የመነጋገር ታሪክ ያላት ሀገር ነችና ለዚህ አስከፊ ግጭት መፍትሄ ለማግኘት በብዙ መንገድ ሚና ሊጫወቱ እንደሚችሉ እናምናለን።
አይሁዷ ደቡብ አፍሪካዊ እንደራሴ ኻን ናቸው። በጉዳዩ ላይ ከአህጉሪቱ ከተሰጡ መልሶች የደቡብ አፍሪካው ጠንካራ ነው። ሆኖም የኢንስቲትዩት ፎር ሴኩሪቲ ስታዲስ ማለትም የደህንነት ጥናቶች ተቋም ተንታኙ አልፍሬድ ማጃየር ዱቤ ለቪኦኤ በሰጡት ቃል የደቡብ አፍሪካ አቋም አያስደንቅም አዲስም አይደለም ብለዋል። ልዩነቱ እስከዛሬ የዘለቀው በአውሮፓ የዘመን አቆጣጠር በ1960ዎቹና 70ዎቹ ውስጥ በአረብና በእስራኤል መካከል ከነበረው ጦርነት ጊዜ አንስቶ መሆኑን ይናገራሉ። ያ ዘመን ደግሞ ብዙ የአፍሪካ ሀገሮች ነጻነታቸውን ከተጎናጸፉበት ጊዜ ጋር ተገጣጥሟል።
I think as the years passed, Africa's position on decolonization was very clear.
እንደማምነው አመታት ቢያልፉም አፍሪካ ከቅኝ ግዛት ነጻ መውጣት ጥያቄ ላይ ያላት አቋም ግልጽ ነው። ስለዚህ እስራኤል ብዙ የተባበሩት መንግስታት ድርጅት ውሳኔዎችን በመጣስ የያዘቻቸውን ግዛቶች እንደተቆጣጠረች እምነቱን ይጋራሉ። ስለዚህ አፍሪካ ህብረት ውሳኔ የአፍሪካ ሀገሮች ከእስራኤል ጋር ምንም ዲፕሎማሲያዊ ግንኙነት እንዳይኖራቸው ያላቸውም ካሉ ግዛቶቹን በመቆጣጠር መዋም ምክንያት ግንኙነታቸውን እንዲያቋርጡ ነው።
ዛሬም የአፍሪካ አቋም ጽኑ እንደሆነ ነው የሚነገረው። ከ54ቱ የአፍሪካ ሀገሮች በ11ዱ ብቻ ነው እስራኤል ዛሬ ኤምባሲዎች አሏት። የአፍሪካ ህብረትም በድርጅቱ አመታዊ የመሪዎች ጉባኤ ላይ ንግግር የማድረግ ምርጫ የተሰጠው አፍሪካዊ አባል ያልሆነ ድርጅት የአረብ ህብረት መሆኑን አምኗል። ባለፈው አመት የተባበሩት መንግስታት ድርጅት የኢየሩሳሌምን የእስራኤል ዋና ከተማነት ዩናይትድ ስቴትስ ማውቋን በከፍተኛ ድምጽ የተቃወመ ጊዜ ከዩናይትድ ስቴትስና ከእስራኤል ጋር የቆመች ብቸኛ ሀገር ምዕራብ አፍሪካዊቱ ቶጎ ነበረች።
በኢትዮጵያ ሶማሌ ክልል የመብት ጥያቄ ጥሰት ላይ ዘገባ እየተዘጋጀ ነው፣ እንደደረሰ እናቀርባለን። ወደ ቀጣዩ ርዕስ እንለፍ። ብሩንዲያውያን የቀረበላቸውን አዲስ ህገ መንግስት ረቂቅ ይቀበሉት እንደሆን ወይም ውድቅ ያደርጉት እንደሆን የሚያሳውቁበትን የውሳኔ ህዝብ ድምፅ ለመስጠት ከነገ በስቲያ ሐሙስ አደባባይ ይወጣሉ። አዲሱ ህገ መንግስት የቅኝ አገዛዝን ርዝራዞች አራግፎ ለመጣል የታሰበ ነው ሲል ገዢው ፓርቲ አስታውቋል። ተቃዋሚዎች ግን የረቂቁ ሐሳብ የፕሬዝደንቱን የሥልጣን ዕድሜ ለማራዘም የተወጠነ እንደሆን ይናገራሉ። የምስራቅ አፍሪካ ሪፖርተራችን መሐመድ ዩሱፍ ከዋና ከተማይቱ ቡጁምቡራ ያጠናቀረው ዘገባ አለ፣ ትዝታ በላቸው ታቀርበዋለች።
ዘመቻቸውን ያጠናቀቁት በግራም በቀኝም ያሉ ወገኖች እንግዲህ የትግላቸውን ውጤት ሊያዩ አንድ ነገና ከነገ በስቲያን ነው የሚጠባበቁት። ፕሬዝደንት ፒየር ኢንክሩንዚዛ የዛሬ 3 ዓመት ለሶስተኛ የስልጣን ዘመን ከተወዳደሩና ደግሞም ማሸነፋቸው ከተነገረበት ጊዜ አንስቶ ብሩንዲ በፖለቲካ አረንቋ ውስጥ ተዘፍቃ ትገኛለች። ለተቃውሞ መንስኤ የሆነው ፕሬዝደንቱ የሁለቱ የስልጣን ዘመናት ህገ መንግስታዊ ገደቡን ጥሰው ለሶስተኛው መወዳደራቸው እንደነበር ይነገራል። አሁን መንግስቱ የሚለው ሀገሪቱ ወደ ሌላ አተካራና ትንቅንቅ እንዳትገባ ህገ መንግስቱ መቀየር አለበት ነው። አዲሱ ረቂቅ ፕሬዝደንታዊው የስልጣን ዘመን ከ5 ዓመት ወደ 7 ከፍ እንዲል የሚደነግግ ሲሆን የከነገ በስቲያው ውሳኔ ህዝብ ይሁንታ ከሰጠው ያሁኑ ፕሬዝደንት ለሌሎች 2 ተጨማሪ ዘመናት እንዲወዳደሩ የሚፈቅድላቸውና ለሌላ 14 ዓመታት እስከ 2027 ዓመተ ምህረት ማለት ነው ስልጣን ላይ እንዲቆዩ እድል የሚሰጣቸው ይሆናል። ማሻሻያዎቹ በተጨማሪም ገዢው ፓርቲ የሀገሪቱን ህግጋትና ህገ መንግስቱን ጥሷል ብሎ የሚያምነውን በህዝብ የተመረጠ እንደራሴ እንዲያባረር አቅም ይሰጠዋል። በአዲሱ የማሻሻያ ረቂቅ መሰረት የህግ ረቂቆቹ በፓርላማው እንዲያልፉ አሁን ያለው የ80% ድምጽ አብላጫ ድንጋጌ ተሰርዞ በቀላል አብላጫ ይወሰናል። ናንሲ ሙቶኒ የገዢው የዲሞክራሲ ጠባቂ ብሔራዊ ምክር ቤት የዲሞክራሲ ጠባቂ ኃይሎች ሲኤንዲዲ ኤፍዲዲ ቃል አቀባይ ናቸው።
After the constitution is amended, Burundi will be more stable. And because this new constitution promotes democracy.
ህገ መንግስቱ ከተሻሻለ በኋላ ብሩንዲ በተሻለ ሁኔታ የተረጋጋች ትሆናለች።
ምክንያቱም ህገ መንግስቱ ዲሞክራሲን የሚያበረታታና አጥፍቶ ያለመጠየቅን የሚዋጋ ነው። ለህዝቡ ድምጽ ይሆናል። ምክንያቱም ፍቃዱና ፍላጎቱ በህገ መንግስቱ ውስጥ ተካቷል። ስለዚህ ህዝቡ በተቋማቱ ላይ የበለጠ እምነት ይኖረዋል። ቀድሞ ጉዳዮች የሚሞከሩት ሌላ ቦታ በፖለቲከኞች ነበር። የህዝቡ ሐሳብ አይጠየቅም ነበር።
ከ300,000 በላይ ብሩንዲያውያንን ህይወት የበላው የእርስ በርስ ጦርነት የዛሬ 18 አመት አሩሻ ታንዛኒያ ላይ በተፈረመው ስምምነትና ከዚያም የዛሬ 13 አመት በወጣው ህገ መንግስት አብቅቶ እንደነበር ይታወሳል። የአሩሻው ስምምነት የታሰበው ሁቶችና ቱትሲዎቹ ተፋላሚዎች በመካከላቸው እርቅ እንዲያወርዱና ስልጣንም እንዲጋሩ ለማድረግ ነበር። በተቋሚዎች ላይ ጥቃት ማዋከብና ግድያ ይፈጽማል ሲሉ የሰብአዊ መብት ተሟጋቾች የገዢውን ፓርቲ የወጣት ክንፍ ይከሳሉ።
አሁን ከምሽቱ 3 ሰዓት ተኩል ሆኗል። ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፍላችሁ ዝግጅት እስከ ምሽቱ 4 ሰዓት ይቀጥላል። 3 ሰዓት ከ31 ደቂቃ ነው። አሁን ወደ ተከታዩ ዝግጅታችን እናልፋለን። ሐኪሙን ይጠይቁ።
ሐኪሙን ይጠይቁ ለምሽቱ ይዞ የቀረበው በእንግሊዝኛው አጠራር ሄፓታይተስ ቢ በመባል በሚታወቀው የጉበት በሽታ አይነት አስመልክቶ ከፕሮግራሙ ተከታታዮች በደረሱን ጥያቄዎች መነሻነት የተሰናዳ ቅንብር ነው። ማብራሪያውን የሚሰጡን ዶክተር እንዳለ ካሳ የውስጥ ደዌና የጨጓራ ስፔሻሊስት ናቸው። ዶክተር እንዳለን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የመጀመሪያው ክፍል ውይይት ይቀጥላል።
ዶክተር እንዳለ ካሳ፣ ከዋና ዋና ተላላፊ በሽታዎች በቀዳሚነት ደረጃ የሚገኘው በእንግሊዝኛ አጠራር ሄፓታይተስ ቢ በመባል የሚታወቀው የህመም አይነት እንደምን ከፍ ባለ ደረጃ ተቀመጠ ይላሉ አድማጫችን አቶ ብርሃኑ ይሳቅ። በቅድሚያ ይህ የጉበት በሽታ አይነት የቱን ያህል የተለመደ ነው? ኢትዮጵያ ውስጥ ህብረተሰብ ውስጥ ምን ያህል ሰዎችን የማጋለጥ እድል እንዳለ በጥናት የተደረሰበት የሚታወቅ መረጃ ይኖር ይሆን?
በኢትዮጵያ ውስጥ እንግዲህ በርካታ ጥናቶች ተካሂደዋል። ግንባር ቀደም ጥናት ያደረጉት ፕሮፌሰር ደማርያም በቅርብ ጊዜ ህይወታቸው ያለፈው እሳቸው ናቸው። አብዛኛውን የኢትዮጵያ ከተሞችን ያካለለ ጥናት ነበረ። በዚህ ጥናታቸው እንደተገለጸው ከ8-12% ድረስ ተሸካሚዎች ሲኖሩ፣ የቫይረሱ ተሸካሚዎች ማለት ነው። ጠቅላላ ደግሞ በሽታውን በመከላከል መከላከያ ሰውነታቸው ውስጥ ያበጁት ሲካተቱ ከ80-85% ድረስ ይዘልቃል። ስለዚህ በርካታ ህዝብ ነው ያለው። የተሸካሚዎችን ቁጥር እንደው በ10% እንኳን ብናስበው ከ100 ሚሊዮን 10% ስንት ሊሆን እንደሚችል መገመት ይቻላል። ከፍተኛ ቁጥር ነው።
ትልቅ ቁጥር ነው። ትልቅ ሀዘን ነው።
እንዲሁም ከፍተኛ ቁጥር ነው እና ከሚያዙት ሰዎች ከ5-10% ተሸካሚ ሆነው ይቀጥላሉ። ይሄ ደግሞ በዓለም ደረጃ ያለ የጥናት ውጤት ነው። አንዳንድ ቦታ ከፍ ሲል፣ አንዳንድ ቦታ ዝቅ ይላል። በአጠቃላይ በዓለም ዙሪያ ግን ከፍተኛ ቁጥር ነው የቫይረሱ ተሸካሚ ሆነው በደማቸው ውስጥ ያለባቸው ነገር ግን ምንም ምልክት የሌላቸው ሰዎች አሉ።
መልካም። ዶክተር እንዳለን እጅግ ከፍተኛ ቁጥር ያለው ሰው ለዚህ ቫይረስ የመጋለጥ እድል እንዳለው ገልጸዋል። በዓለም ደረጃም በዚሁ መልኩ ከፍተኛ ቁጥር ያለው መኖሩን ያስረዱት በርከት ያሉ የጉበት በሽታ አይነቶች አሉና እንደምንስ ይታወቃል አንድ ሰው ለሱ መጋለጡ?
እንግዲህ ሄፓታይቲስ ቢ የሚባለው ቫይረስ ጉበትን ከሚነኩት ቫይረሶች ውስጥ ግንባር ቀደሙ ሲሆን፣ ሌላው ቫይረስ ደግሞ ሄፓታይቲስ ሲ ይባላል። እነዚህ ሁለት ቫይረሶች አደገኛ ቫይረሶች ናቸው። አደገኝነታቸውም አንድ ሰው ከያዙ በኋላ በተሸካሚነት የሚቀጥሉ ሰዎች ከነዛ መካከል በርካታዎቹ ወደ ተለያየ የበሽታ የጉበት በሽታ ደረጃ ይሸጋገራሉ። ይሄ ማለት ሲሮሲስ ብለን የምንጠራው የጉበትን አሰራር በእጅጉ የሚጎዳ የበሽታ ደረጃ ነው። ክሮኒክ ሄፓታይቲስ ብለን የምንጠራው ደግሞ ጉበት በመቆጣት ደረጃ ብቻ የሚገለጽ ነው። የጉበት ካንሰርም ከዚሁ ጋር ሊያያዝ ይችላል። እንግዲህ የሚተላለፍባቸው መንገዶች ናቸው ለዚህ ችግር መንስኤ ከፍተኛ የሆኑት በዚህ ምክንያት ነው።
ምንድን ናቸው?
አዎ፣ በታዳጊ ሀገሮች ውስጥ ለምሳሌ የተቀቀሉ መርፌዎችን መጠቀም፣ ምላጮችን ለተለያዩ ጉዳዮች ግዝረትን ጨምሮ መርፌዎች ለንቅሳት አድርጎ ለእንትል መዋጠጥ ለመሳሰሉት ነገር ሁሉ የሚጠቀሙባቸው መሳሪያዎች ንጽህና የጎደላቸው አዲስ ያልሆኑ ጥቅም ላይ የዋሉ ተመልሰውን በስርዓቱ ያልተቀቀሉ ስለሚሆኑ ከአንዱ ሰው ወደ ሌላ ሰው የማስተላለፍ ባህሪያቸው ከፍተኛ ነው። አንዱ ይሄኛው ነው። ሁለተኛው ደም በመለገስ የሚመጣ ነው። በተለይ ባለፉት ዘመናት ደም በደንብ አድርጎ የመመርመር ሁኔታዎች ስላልነበሩ ተመርምሮም ደግሞ ሊያመልጡ የሚችሉ ስለሚኖሩ ከአንዱ ሰው ወደ አንዱ ሰው የመተላለፍ እድል ነበረ። ይህ እንኳን አሁን ባለው ሁኔታ እጅግ በጣም ቀንሶ ነው የሚገኘው እና ሄፓታይቲስ ሲም ቢም በዚህ ሁኔታ ይተላለፋሉ። በቀረው በሆስፒታሉ ውስጥም እንደዚሁ በአግባቡ መሳሪያዎች ካልተቀቀሉ በስተቀር በኦፕራሲዮንም ጊዜ ከፍተኛም ኦፕራሲዮን ሆነ አነስተኛ ኦፕራሲዮን በሚደረግበት ጊዜ መርፌ ሰዎች በሚወጉበት ጊዜ በሽታው ሊተላለፍ የሚችልበት ሁኔታ አለ። በተለይ ታዳጊ ሀገር በሆኑት እንደ አፍሪካ፣ ደቡብ አሜሪካ፣ ኤዥያ እነዚህ ችግሮች ጎልተው ይታያሉ። ምክንያቱም ሰዎች በቂ መሳሪያ ሕክምና መሳሪያ ስለማያገኙ መልሰው መላልሰው ያንን ስለሚጠቀሙ የተለያዩም ገጠር ውስጥ ሕክምና የሚሰጥባቸው እቃዎች እንደዚሁ ጥንቃቄ ጎደላቸው በመሆኑ በዚህ ዘዴ የመተላለፉ እድል በጣም ከፍተኛ ነው። ለዚህ ነው እንግዲህ ቫይረሱ በከፍተኛ ደረጃ የሚተላለፈው። እዚህ ዋናዎቹ ሆነው በባልና በሚስት መካከልም የመተላለፍ እድሎች ሊኖሩ ይችላሉ። ከእናትም ወደ ልጅ የመተላለፍ እድል ይኖራል። እነዚህ እንግዲህ የመተላለፊያ መንገዶች ናቸው።
ዶክተር እንዳለ ቀደም ብለው በርካታ መተላለፊያ መንገዶችን ሲገልጡ በባልና ሚስትም ብለዋል። ይሄ በጾታዊ ግንኙነት አማካኝነት ይሆን እንደ አባላዘር በሽታዎች ሄፓታይተስ ቢም የሚቆጠርበት ሁኔታ አለ?
ይቆጠር የሚችልበት ሁኔታ አለ። ነገር ግን የመተላለፉ ሁኔታ በዛ አይነት መንገድ እጅግ በጣም አነስተኛ ነው። እንደ HIV አይነት አይደለም። እንደ ሌሎችን በዚህ አይነት መንገድ ከሚተላለፉ የግብረ ስጋ ህመሞች ጋርም እንደዚህ ከፍተኛ አይደለም። እድሉ አነስተኛ ነው። ነገር ግን የመተላለፍ እድል አለው። ቫይረስ መጠኑ ደም ውስጥ እጅግ ከፍተኛ ከሆነ ከእናትም ወደ ልጅ እንደዚሁ በንክኪ፣ ምላጭ፣ መርፌ፣ ጥፍር መቁረጫዎች፣ እንደዚህ ኮልጌቶች በመጠቀምም በቤተሰቡ ውስጥ ሊተላለፉ የሚችሉበት መንገድም አለ።
መልካም። እንግዲህ የህሙን ሁኔታ እንዲሁም ደግሞ የሚተላለፍበት መንገድ ካነሳን ጠባዩን መመልከቱ በአንጻሩ ሊረዳ ይችላልና ዋና ዋናዎቹ መለያዎች የሄፓታይተስ ቢ ምልክቶች ምን ይሆኑ? ከሌሎች መሰል የህመም አይነቶችም ህሙማን ወይም ለዚህ ቫይረስ የተጋለጡ ሰዎች እንደምን ሊለዩ ይቻላቸው ይሆን?
አኪዩት ሄፓታይቲስ ብለን የምንጠቅሰው ለሁሉም ሄፓታይቲስ ቫይረሶች በቅድም ከፍተኛዎቹን ክሮኒክ ሆነው የሚቀጥሉትን ቢ እና ሲ ጠቀስን እንጂ ሌሎቹም ሄፓታይቲስ ኤ፣ ሄፓታይቲስ ጂ ተብሎ የሚጠቀሱ ቫይረሶች አሉ። ሄፓታይቲስ ሲ ተብሎም የሚጠቀሱ አሉ። እነዚህ ቫይረሶች በአጠቃላይ ጉበትን የሚነኩ ቫይረሶች ምልክታቸው ከሞላ ጎደል ተመሳሳይ ነው። ድካም፣ ምግብ ማስጠላት፣ ትንሽ የሚያጤሱ ሰዎች ሲጋራ ያስጠላቸዋል፣ ምግብ ያስጠላቸዋል፣ ሽታው ያስጠላቸዋል አንዳንድ ሰዎች እና ትንሽም ደግሞ ትኩሳት ነገር ሊኖራቸው ይችላል። ይሄ እንግዲህ በአንድ ሳምንቱ ጊዜ ውስጥ የሚከሰት ሲሆን አይንም ብጫ የመሆን ከዛ በኋላ ይከተልና አይነ ምድርም ነጭ የመሆን ነገር ይኖረዋል። እነዚህ ምልክቶቹ ናቸው እና አብዛኛዎቹ ግን አይናቸው ብቻ ሳይሆን ይቅድም የጠቀስኳቸው ምልክቶች ብቻ ኖረዋቸው ሊገለጡ ይችላሉ። አይናቸው ብቻ የማይሆን ሰዎችም ሊኖሩ ስለሚችሉ ምንድ ቫይረሱ ምንድን ነው ብሎ ለመናገርም አይነቱንም ሄኖ ለመብሎ ለመጠቆምም አስቸጋሪ ነው የሚሆነው። ምክንያቱም አይንንም ብቻ የሚያረጉ ሌሎች በሽታዎች አሉ። አይንም ብቻ ሳይሆን ደግሞ ሄፓታይቲስ ሊገለጽ ይችላል። በተለይ ክሮኒክ የሚባለው ደግሞ ከስድስት ወር በላይ ደም ውስጥ የሚቆየው ነው። እነዚህ ቅድም እንደተጠቀስኩት ከአምስት እስከ 10% የሆኑ ተሸካሚዎች ምንም ምልክት ሳይኖራቸው ሊኖሩ ይችላሉ እና ምንም ምልክት ሳይገለጽ ደግሞ ወደ ክሮኒክ አልሶው ሲሮሲስ ወደሚባል ደረጃ ወደ ካንሰርም ሊሄዱ ይችላሉ። ስለዚህ ሊታወቅ የሚችለው ስክሪን በማድረግ ብቻ ሊሆን ይችላል። ለምሳሌ ደም በሚሰጥ ጊዜ ስክሪን ሲደረግ ሊገኝ ይችላል። ለሌላ ህክምናዎች እንደዚህ ስክሪን ሲደረግ ይገኛል። እናቶች በአሁኑ ጊዜ ዩኒፎርምሊ ስክሪን ይሆናሉ በእርግዝና ጊዜ፣ በዛን ጊዜ ይታወቃል። ተጠራው ግን ምልክቱ ይሄ ነው ብሎ በእርግጠኝነት ለማሳወቅ የሚያስችል አይደለም።
መልካም። ከመንስኤና መተላለፊያ መንገዶቹ እንዲሁም የበሽታው ምልክቶች ጭምር ያስረዱን ዶክተር እንዳለ ካሳ የውስጥ ደዌና የጨጓራና ጉበት ልዩ ስፔሻሊስት ለሙያዊ አስተያየቶ ለጊዜው አመሰግናለሁ። በቀጣይ ፕሮግራማችን የንጽጽር መለያዎቹን፣ ህክምናውን፣ የመከላከያ ዘዴዎቹን ካሉ ይልቁንም ደግሞ ስር የሰደደ ሄፓታይተስ ቢም ሊያስከትል ይችላል የሚለውን አስመልክቶ ለምናደርገው ውይይት መልሰን እንደምናገኘው ተስፋ አደርጋለሁ። እግዚአብሔር ይስጥልኝ ለዛሬው ዶክተር ላለ።
እግዚአብሔር ይስጥልኝ አሉላ።
እኛም አሉላና እንግዳውን እናመሰግናለን። ተከታዩ ንግድና ምጣኔ ሀብት ነው።
በዛሬው የንግድና ምጣኔ ሀብት ዝግጅት ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ይፋ ያደረጉትን የሚኒስትሮችና ረዳት ሚኒስትሮች ሹመት በተመለከተ የባለሙያ ትንተና ይዘናል። የ43 የሚኒስትር ማዕረግና የረዳት ሚኒስትር ሹመቶችን ነው ጠቅላይ ሚኒስትሩ ያሳወቁት። ጌታቸው ተክለ ማርያም በተለያዩ የመንግስት መስሪያ ቤቶችና አሁን ደግሞ በግል በመጣኔ ሀብት ፖሊሲ አማካሪነት እንዲሁም በጋዜጠኝነት ያገለገለ ባለሙያ ነው። ለዛሬ የገንዘብና የንግድ ሚኒስቴርን ይገመግማል።
በአጠቃላይ ይመስለኝ አዎንታዊ ነገሮች ለመጀመር አዳዲሶቹ ሹመቶች ከካቢኔ ውስጥ መንግስት መዋቅር ውስጥ አዳዲስ አመራሮችን ለማምጣት ሙከራ ያደረገ አዲስ የሹመት መንገድ መሆኑ ልበረታታ የሚገባ ነገር ነው። ከዛ ውጪ በክልል መዋቅሮች ውስጥ ሲሰሩ የነበሩ ሰዎችን ወደ ፌዴራል የመንግስት መዋቅሮች ማምጣቱም በራሱ አወንታዊ የሆነ እንቅስቃሴ ነው። ከዛ ውጪ ግን አሁንም እኔ ክፍተት አለ ብዬ የማስበው በፌዴራል ረገድ የሚደረጉ ሹመቶች ከዚህ በፊት የነበረ ልምድን የመምራት አቅምን፣ ከዛ ውጪ ደግሞ በየዘርፉ አሉትን መቀረፍ ያለባቸው ተግዳሮቶች ግምት ውስጥ ያስገባ በሆነ መልኩ ሊተናወን ነው ሆኖ ተቻለ አለበት። አሁንም በአብዛኛው በዚህ የሚኒስትር ዴታው ሹመትም ከዚህ በፊት በነበረው የሚኒስትሩ ሹመት ሊስተዋለው የፖለቲካ እይታ ጥላ ያረፈበት ኢትዮጵያ ውስጥ እንግዲህ ስፔሻሊ ደግሞ ከምጣኔ ሀብት አንጻር ያሉትን ዘርፎች በምንመለከትበት ሰዓት ሹመት ከፖለቲካ እይታ እና ተጽዕኖ ነፃ ሊወጣ የሚችልበት እድል ሊፈጠርለት ይገባል። የምጣኔ ሀብት መምራት በአብዛኛው ቴክኒካል የሆነ ስራ የሚጠይቅ ስትራቴጂክ የሆነ አመራር ከቴክኒክ እውቀትና ከልምድ አንጻር የሚመጣ ነው እና ሌሎቹ ምናልባት የማህበረሰብ ልማቶችን እና የማህበረሰብ አገልግሎት ሰጪ ተቋማትን በመምራት ረገድ ያለው ነገር የፖለቲካ እይታ ጫና ቢያድርበትም ምናልባት የሚኖሩ ተጽዕኖ ዝቅተኛ ሊሆን ይችላል። በኢኮኖሚ ግን እኔ አሁንም ባለፈውም ሹመት አሁንም በነበሩ ሹመቶች የማየው ነገር የፖለቲካ ጫና ያደረበት ሹመት ነው እና አይ ቲንክ እሱ ለኢኮኖሚው ጠቃሚ ነው ብዬ አላስብም። ወደፊት በሚደረጉ የካቢኔ አወቃቀሮች ትኩረት ሊሰጠው የሚገባ ነገር ካለ ለቴክኒካል አመራር፣ ለስትራቴጂክ የአመራር ብቃት፣ ለልምድና ለትምህርት ዝግጅት ቅድሚያ ተሰጥቶት ሊከናወን የሚገባ ዘርፍ ነው ብዬ ነው የማስበው እና ከዛ አንጻር አሁንም ክፍተቶች የሚታዩበት ሁኔታ ነው የተመለከተው።
በጣም ጥሩ። እንግዲህ ጌታቸው ዛሬ የምንነጋገረው በተለይ ከምጣኔ ሀብት ጋር ቀጥታ ግንኙነት ያላቸውን በዘርፍ በዘርፉ የነበሩ ሹመቶች፣ አዲስ የመጡ የሚኒስትርና የሚኒስትር ዴታ ሹመቶችን እንገመግማለን። በቅድሚያ በሰፊውም ስለሰራህበት የገንዘብና ኢኮኖሚ ትብብር ሚኒስቴር ውስጥ ያው ሚኒስቴሩ ባሉበት ቀጥለዋል፣ አዲስ ሚኒስትር ዴታ ተሹመዋል። እስኪ በገንዘብ እና ኢኮኖሚ ትብብር ሚኒስቴሩ ሹመት እንጀምር።
እንግዲህ የገንዘብና ኢኮኖሚ ትብብር ሚኒስትሩ አሁን ያሉት ዶክተር አብርሃም ከዚህ በፊትም በሚኒስትርነት ሲሰሩ የነበሩ ናቸው። ከሚኒስትር መስሪያ ቤቱ አሰራር፣ በሚኒስትር መስሪያ ቤት ውስጥ ከሚከናወኑ አጠቃላይ ኢኮኖሚውን የመምራት ስራዎች ጋር ልምምዱ አላቸው። በዋናነት እንግዲህ ከኢኮኖሚ አንጻር በሚኒስትር መስሪያ ቤት ውስጥ የሚከናወኑት እንቅስቃሴዎች፣ እሱም ማለት አጠቃላይ የመንግስት ወጪዎችን ማስተዳደር፣ የዓለም አቀፍ ትብብሮችን መምራት እና የልማት እቅዶችን በማውጣት ረገድ ያሉትን ትብብሮች ማስተባበር እና አፈጻጸማቸውን መከታተል፣ እንዲሁም ጠቅላላ ከኢኮኖሚ ከማክሮ ኢኮኖሚ ጋር የሚያያዙ ተግባሮችን ማከናወን የመሳሰሉትን ስራዎች የሚያከናውን ሚኒስቴር መስሪያ ቤት ነው። ከዛ አንጻር በአቶ ሶፊያ ጊዜ የተጀመሩ እንቅስቃሴዎችን በማስቀጠል ረገድ ዶክተር አብርሃም የራሳቸውን የሆነ ጥረት አድርገዋል፣ በሚኒስትር ዴኤታነታቸው ዘመን ማለት ነው። ከዛም ወደ ሚኒስትርነት ከመጡ በኋላም አንዳንድ ወጪን ከመቆጣጠር አንጻር የወሰዷቸው እርምጃዎች አሉ። እስከዛሬ በነበረው ሁኔታ በሶስት ሚኒስትር ዴኤታዎች የሚንቀሳቀስ ነበር። የናሽናል ፕላኒንግ ኮሚሽን ራሱን በኮሚሽንነት ከተዋቀረ በኋላ ግን በሁለት ሚኒስትር ዴኤታዎች ነው እንግዲህ ሲተዳደር የነበረው። አሁን የኮሚኒኬሽን ሚኒስትር የነበሩት አቶ አህመድ ሺዴ የአጠቃላይ ኢንተርናሽናል ትብብሩን ሲያከናውኑ፣ አሁን ከሙስና ጋር በተያያዘ ወንጀል ክስ ቀርቦባቸው በእስር ቤት ያሉት አቶ አለማየሁ ጉጆ ሌላውን በወጪና በአጠቃላይ ከፊስካል ፖሊሲ ጋር በተያያዙ የነበሩትን እንቅስቃሴዎች ያስተዳድሩ ነበር። ሰው ዶክተር አብርሃም ጊዜ በተወሰነ መልኩ ሚኒስትር መስሪያ ቤቱ ወጪን ከመቆጣጠር አንጻር አዳዲስ አፈጻጸሞችን ለማምጣት ጥረት ያደረገ ቢሆንም ጠቅላላ ኢኮኖሚውን በመምራት ረገድ ግን አሁንም በጣም ብዙ ክፍተቶች የሚታዩበት በጣም ረጅም ጊዜ የሰሩ እንዲሁም ደግሞ ልምድ ያላቸው ባለሙያዎችን ሉዝ እያደረገ ያለ አዳዲስ ወጣቶችን ወደ አመራር ማምጣትም ረገድ ክፍተት የሚታይበት በአሰራር ረገድ ለውጥ ሊመጣባቸው የሚገቡ ኢኮኖሚውን ከማስተዳደር አንጻር የሚታዩ ክፍተቶችን በመምራት ረገድ ክፍተቶች ያሉበትን ሚኒስትር መስሪያ ቤት ነው እና አዲሱ ተሿሚ ሚኒስትር ዴኤታ አቶ አህመድ ጡሳ ከዚህ በፊት በንግድ ሚኒስቴር ሲሰሩ የነበሩ ናቸው። ከዛ በኋላ ወደ ኢትዮጵያን ንግድ መርከብና የሎጂስቲክ ኢንተርፕራይዝ ውስጥ በኃላፊነት ሲሰሩ የቆዩ ናቸው። እንግዲህ ኢኮኖሚውን በመምራት ረገድ በንግድ ሚኒስቴር ውስጥ ያላቸው የስራ ጊዜና የነበራቸው ተጋላጭነት ምናልባት ይጠቅማቸው ይሆን። ከዛ ውጭ ግን ማክሮ ኢኮኖሚው በጣም ብዙ ወሳኝ የሚባሉ ቻሌንጆች ያሉበት ከመሆኑ አንጻር ግን ከኢኮኖሚ ጋር ከማክሮ ኢኮኖሚ ጋር ቀጥተኛ ግንኙነት ያላቸው ቢሆኑ ኖሮ የተሻለ ችግሮችን በመፍታት ረገድ የተሻለ አስተዋጽኦ ማድረግ ይችሉ ነበረ ብዬ አስባለሁ።
እስኪ አሁን ወደ ንግድ ሚኒስቴር እንለፍ። ዶክተር መብርሃቱ መለስ የንግድ ሚኒስትር ዴኤታ ሆነዋል። አቶ ሀብታሙ ሲሳይ ደግሞ የንግድ ሚኒስትር ዴኤታ ሆነው ከተሾሙት ሁለት ሰዎች አንዱ ናቸው። የንግድ ምክር ቤት አዲስ የሚኒስትር ዴኤታ ሹመቶችን እንዴት ታያቸዋለህ?
እኔ የንግድ ሚኒስቴር አሁን ትልልቅ አሳይመንቶች በዓለም አቀፍም ደረጃ በአህጉርም ደረጃ በሀገርም ደረጃ ትልልቅ የቤት ስራዎች ያሉበት ሚኒስትር መስሪያ ቤት ካለ የንግድ ሚኒስቴር ነው ብዬ ነው የማስበው። በዓለም አቀፍ ረገድ ኢትዮጵያ በአጠቃላይ የወርልድ ትሬድ ኦርጋናይዜሽን አባል ለመሆን ጥረት እያደረገችበት ያለችው ትልልቅ ዝግጅቶችና ሪፎርሞች አሉ። በአህጉር ደረጃ ስንመለከት በቅርብ ጊዜ አለፈው ወር የተፈረመ አህጉር አቀፍ የንግድ ነጻ የንግድ ቀጠና አባል ለመሆን ፈርመናል። ከዛ አንጻር እንግዲህ በሀገር ከአፍሪካ ሀገራት ጋር በሚኖረን የንግድ እንቅስቃሴም የተሻለ ተጠቃሚነትን ለማግኘት በውስጣችን መስራት የሚኖሩብን ዝግጅቶች አሉ። እንደዚሁ በምስራቅ አፍሪካ አካባቢ ካሉት የጎረቤት ሀገራቶችም ጋር በሁለትዮሽ እየገባናቸው ያሉ የነጻ የንግድ ቀጠና ስምምነቶች አሉ። ከዛ ውጪ ክልላዊ የሆነው ኮሜሳ አባልም ነን። አብዛኛውን ነገሮቻችንን ጨርሰናል። ከዚህ አንጻር እነዚህም በሀገር ውስጥ ያለውን የንግድ እንቅስቃሴ አስተካክሎ የንግድ ህጎቹን ዓለም አቀፍ ይዘት እንዲኖራቸው አድርጎ የንግድ አሰራሩንም በአጠቃላይ በማዘመን በኢትዮጵያ ከነዚህ የንግድ ስምምነቶች የምታገኘው ተጠቃሚነት ማረጋገጥ ከንግድ ሚኒስቴር መስሪያ ቤቱ የሚጠበቅ ኃላፊነት ነው። አሁን የተሾሙት የሚኒስትር ዴኤታዎች የሚጠብቃቸው የቤት ስራ በጣም ከፍ ያለ ምን ያህል ከንግድ ስራ ጋር በተያያዘ እውቀቱ፣ ክህሎቱ በአጠቃላይ ደግሞ ከዓለም አቀፍ የንግድ እንቅስቃሴን ከመምራት ጋር እና በነጻ የንግድ ቀጠናዎች ውስጥ የሀገራትን ተጠቃሚነት በማረጋገጥ ረገድ የነበራቸው የስራ ልምድ አስተያያቂ ነው። አሁንም
ሄኖክ ሰማግዜር ነው ያነጋገረው ጌታቸው ተክለማርያምን። እናመሰግናለን። በግብርናና ኢንዱስትሪ ሚኒስቴር መስሪያ ቤቶች የተካሄዱ የአመራር ለውጦችን በቀጣዩ ሳምንት በሌላ ትንተና ይዘን እንመለሳለን።
አድማጮች፣ አሁን ወደ መጨረሻው ዘገባ እናልፋለን። በኢትዮጵያ ሶማሌ ክልል ከፍተኛ የመብት ጥሰት እየደረሰብን ነው የሚል ስሞታ በተደጋጋሚ ሲያሰሙ የቆዩ የአካባቢው ነዋሪዎች በክልሉ ፕሬዝደንት ትእዛዝ በልዩ ፖሊስ ይፈጸማሉ የሚሏቸው በደሎች ይበልጥ ተባብሰው ቀጥለዋል ሲሉ ይከሳሉ። ይህንኑ ቅሬታቸውን ይዘው ሰሞኑን ወደ አዲስ አበባ የተጓዙት የአካባቢው የአገር ሽማግሌዎችና የጎሳ ተጠሪዎች አቤቱታቸውን ካሰሙባቸው የፌዴራል ባለሥልጣናት ምላሽ በመጠባበቅ ላይ ሳሉም ይህን ክስ ይዛችሁ ለምን ወደዚህ ሄዳችሁ በሚል በቤተሰቦቻችን ላይ ተጨማሪ ጥቃት እየተፈጸመ ነው ሲሉ ለአሜሪካ ድምፅ ገልጠዋል። አሉላ ከበደ ክሱን ካቀረቡት የአገር ሽማግሌዎችና የጎሳ ተጠሪዎች አንዳንዶቹን አነጋግሮ ተከታዩን አጠናቅሯል።
የሚደርስብን ችግር ማብቂያ ቢያጣ ለፌዴራል መንግስት አቤት ልንል ወደ አዲስ አበባ መጣን ያሉት ቁጥራቸው 150 የሚደርስ የአገር ሽማግሌዎች፣ የጎሳ ተጠሪዎችና የቀድሞ ፖለቲካ ፓርቲ አባላት የነበሩ ናቸው። የተቃውሞ ድምፅ በማሰማቴ መሳደድ ደረሰብኝ የሚሉም ይገኙባቸዋል።
አሙድ አዲስ ተራ ይባላለሁ። ጅጅጋ ተወላጅ ነኝ። ጅጅጋ ከተማ ቀደም ሲል ለዚህ የሶማሌ ባርት ከሀያ አንድ አመት ያገለገሉ ግለሰብ ነኝ። የአሶሳሚ ነበርኩኝ። የክልሉ የችር ቤት አባልም ነበርኩት። አገለገልኩት። አዲስራት በፍራቻ ምክንያት የመጣሁት
ሱልጣን አብዱራህማን ከሽማግሌዎቹ አንዱ ናቸው። እጅግ ዘግናኝ ያሉት ድርጊት በቀብሪ ዳሃር ከተማ ባለፈው ሳምንት መፈጸሙን ይናገራሉ። እነኚህ አቤቱታ አቅራቢዎች አንዲት የ18 ዓመት ወጣት የተገደለችበትንና የከተማይቱን ነዋሪዎች ወደ አደባባይ ያወጣ ሁኔታም እንዲህ ያስረዳሉ።
ባለፈው ሳምንት አንድ 18 ልጅ የሆነች ሀስራ ከሰግላ ተገደለች። ከተገደለች በኋላ አወጡና ለቤተሰቦቻቸው ሂዱና ስማሬሳችሁን ቀበሩ አሉ። እዚህ በፊት ኢትዮጵያ ለሚደት ተነሳ ለምን አትደገፍ ስሪ አንቺም ትደገፍ ስሪ በቃ መንግስትን የማይደግፉ ለምሳሌ ያኔ አሰራር የሚቃወሙ አባል ነሽ እንዴት ከነሱ ጋር አባል ተነሱ ለህዝብ መከራከርና መብት ይሰጥ ይሰጥ ምን እንደዙ አየ። በእኛ አካባቢ ያለው ድርጊት በጣም በጣም ታይቶ የማይታወቅ ነው በእውነት። እዚህ ምክንያት ብቻ ደግሞ መፈመርተ በህግ መንግስቱ እናገራለሁ ለህዝቤ እቋቋማለሁ የሰን ችግር ይሰማያል በሚል እኔ ታስረች ከአርባ ደቂቃ በኋላ ደግሞ ተገደለች።
አጎቷ ከእኛ ጋር ለአቤቱታ ወዲህ ወደ አዲስ አበባ መምጣታቸው ልዩ ፖሊስ ወሰደ ላሉት የኃይል እርምጃ አንዱ ምክንያት መሆኑንም ይናገራሉ።
እኔ በግድ ለማውጣው ልጅቷ 18 ስናት የእሱ አጎት ከእኛ ጋር ነበረ። ከእኛ ጋር ሸመግሎች አለ አልሽአ ይባላል። ለምን አጎትሽ ወደ አዲስ አበባ ሄደዋል? ምክንያት ነው ልጅቷ ተይዞ በልጅ የሱ ከገታቸው አስወጥቶ 30 ደቂቃ ሳይመለስ ተሰቅሎታል። ከዛም ፖሊሱም ቤቱም አስመልሶ ወደ ቤተሰባቸው አስመልሶ ህዝባችንን ያላግባ ሲታሰር ሲደረስ መሬታችንን ተዘርፎ ብዙ ጊዜ ሲደርስብን ለዛ ላለው ክልል ሳመለክቶ አንተ ህዝብን ተንቀሳቀሻለ በማለት ሊያስሩና ያለ አግባብ ሊፈርዱብን ስለፈለጉ ወደ ስሽት መትቻለ።
ማናቸው እነኚህ ሰዎች?
ክልሉ አንድ ሰው ነው። መንግስት የሚባል ስራ አሰሳኒ ስራ አውጪ የለም። አንድ ሰው አንድ ፕሬዚዳንት ይባል አብዱ መሐሙድ ኡመር ብቻ ነው ሁሉም ነገር የሚያስተረክረው። እሱ ነው ሰው የሚያስረው። እሱ እንደፈለገ ነው ጠብቃ አባዘነን ነው። በሱ ፍራቻ ነው ዩኒቨርሲቲ የወጣው።
አብዱል ረሺድ አሊ ሹሃ የወጣቷን ታይሲር ኦማር መሐመድን መገደል ዜና ይዞ የወጣው ራጆ ሚዲያ የተባለው በጅጅጋ የሰብአዊ መብት ጉዳዮች ዙሪያ በሚያተኩረው የኢንተርኔት አምድና በፌስቡክ ገጹ በመጻፍ ይታወቃል። ለታይሲር መገደል ሌላው ሰበብ ደግሞ የኔ መጻፍ ነው ይላል።
She was Taisir Omar Muhammad El Mitalal was my niece and my uncle. She's not the first person to be killed by the Somali regional president Abdi Mahmoud Omar known as Abdulay.
Taisir Omar Muhammad El Talal የወንድሜ ልጅ ናት። El Mitalal የወንድሜ ልጅ ናት። አጎቷ ነኝ። በሶማሌ ክልል ፕሬዝዳንት አብዲ መሐመድ ኦማር አብዲሌ እጅ ከዘመዶቼ ሰው ሲገደል ታይሲር የመጀመሪያ አይደለችም። የምወዳቸው ሴት አያቴንና የሩቅ ዘመዶቼን ጨምሮ ብዙዎች ተገድለዋል፣ ታስረዋል።
ቀደም ሲል የደረሱንን የተባሉትን ክሶች ይዘን ወደ ኢትዮጵያ የሰብአዊ መብት ኮሚሽን ደወልን። አቶ ደምሰው ባለፈው ቅዳሜ በጅጅጋ ቀብሪ ዳሃር ከተማ ሰላማዊ ሰልፍ መካሄዱን ለዚህም መነሻ የሆነ ድንገት ባለፈው ሐሙስ መከሰቱን አንዲት ታዳጊ 18 ዓመት ወጣት ታይሲር ኦማር መገደሏን እንደ ከሳሾቹም የልዩ ፖሊስ ኃይሎች እጅ ነው የሞተችው የሚል ነው ክሱ። በኢትዮጵያ ሰብአዊ መብት ኮሚሽን በኩል ስለዚህ ጉዳይ የምታውቁት የቀረበላችሁ ቅሬታም ሆነ የተከታተላችሁት ነገር ይኖር ይሆን አቶ ደምሰው?
መልካም እንግዲህ በዚህ ረገድ አሉላ እንደምታውቀው በአገሪቱ በተለያዩ አካባቢዎች ላይ እንደዚህ መሰል ችግሮች እንደነበሩ ይታወሳል። በዚህ ጉዳይ ላይ ተመስርቶ ኮሚሽኑ የተለያዩ የማጣራትና የምርመራ ስራዎችን እያካሄደ ነው ያለው። እንግዲህ በዚህ አካባቢ ላይ እንደዚህ የማጣራት ስራዎች ከሚሰራባቸው አካባቢዎች አንዱ የሶማሌ ክልል ነው። በዚህ ሂደት ላይ እንግዲህ ቀጥታ በዚህ ጉዳይ ላይ አሁን ቀደም ሲል በተጠቀሰው ግለሰብ በዚህ ደረጃ የመጣ ነገር ባይኖርም አጠቃላይ በዛ አካባቢ እየተካሄደ ወይም እየተደረገ ያለው ነገር ምንድን ነው በሚል አንዳንድ ስራዎችን እየሰራ ነው ያለ ነው። የምርመራና የክትትል ስራዎችን እየሰራ ነው ያለ ነው በሌሎች አካባቢዎችም እንደምናደርገው። ስለዚህ አጠቃላይ በአካባቢው ላይ ምንድን ነው የደረሰው፣ ምንድን ነው የሰብአዊ መብት ጥሰት የተካሄደው፣ ወይም ደግሞ ምን ችግር አጋጥሞ ነበር፣ እውነት በልዩ ኃይል ፖሊስ የተገደለ ሰው አለ ወይ የሚሉ ነገሮችን ጨምሮ ሌሎችም አጠቃላይ ሁኔታዎችን ያዘለ አጠቃላይ ሪፖርት ለሚመለከተው የሕዝብ ተወካዮች ምክር ቤት የምናቀርብ ይሆናል አጠናቀን እንደጨረስን።
መልካም። አቶ ደምሰው ከዚህ ድንገት ጋር ተያይዞ የተገለጸው የተከታተል ነው በጋዜጣዊ መግለጫችሁ የቀረበ በኢትዮጵያ ሰብአዊ መብት ኮሚሽን የጅጅጋ ኮሚሽነር ድብደባ እንደደረሰባቸው ተገልጧል። ማን ነው ጥቃት ያደረሰባቸው? ምንድን ነው የሆነው? እስካሁን ያላችሁ መረጃ ምን ይሆን?
መልካም። እንግዲህ እውነት ነው በኢትዮጵያ ሰብአዊ መብት ኮሚሽን የጅጅጋ ቅርንጫፍ ኮሚሽነር ጀማል ጥቃት ደርሶባቸዋል። ጥቃቱን ያደረሰው ማን ነው፣ በምን ምክንያት፣ በምን መነሻ የሚሉ ዝርዝር ነገሮች በምርመራችን ላይ ከግኝት በኋላ የምንገልጸው ቢሆንም ግን በግለሰቡ ላይ የተቃጣው ጥቃት የኢትዮጵያ ሰብአዊ መብት ኮሚሽን በጥብቅ የሚያወግዘው እጅግ በጣም አሳፋሪና አጸያፊ ድርጊት ነው። ማንም የፈጽመው ማንም ድርጊቱ ፈጻሚዎች ተለይተው ለሕግ የሚቀርቡበት ተጠያቂነት እንደሚሰፍንም ጭምር በዚህ አጋጣሚ ልናረጋግጥ ነው የምንወደው። በዚህ አጸያፊ ተግባር የተነሳ ቀጣይ የምናደርጋቸው የምርመራና የክትትል ስራዎች በምንም መልኩ የሚደናቀፉ አይሆኑም፣ እንዲያውም ተጠናክረው የሚቀጥሉ ነው የሚሆነው። ድርጊቱን እጅግ አድርገን የምናወግዘው ተግባር ነው።
መልካም። በሰብአዊ መብት ጥሰት የፕሬዝዳንቱ ጽህፈት ቤት እየተወነጀለ ነው። የተለያየ ክፍሎች ናቸው ይህን ውንጀላ የሚያቀርቡት። ቀደም ብሎ የገለጽነውን ድንገት የዚችን ወጣት ህይወት መጥፋት ምክንያት የሆኑትን ጉዳዮች አስመልክቶ በሂደት ያጣራችኋቸውን በእጃችሁ የሚገቡትን መረጃዎች አሰባስባችሁ ለመገናኛ ብዙሀን መስጠት የሚችሉበት እድል በተፈጠረ ጊዜ ሰፊ ማብራሪያ እንደምናገኝ ተስፋ አድርጋለሁ። አቶ ደምሰው በንቲ በኢትዮጵያ ሰብአዊ መብት ኮሚሽን የኢንፎርሜሽንና ኮሚኒኬሽን ዳይሬክቶሬት ዲሬክተር፣ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም እጅግ አድርጌ አመሰግናለሁ። መልካም ጊዜ።
ግድያን ጨምሮ በርካታ ወንጀላዎች የቀረቡባቸውን የሶማሌ ክልል ፕሬዚዳንት አብዲ መሐመድ ኡማርን ጽፈት ቤትና ሌሎች ባለስልጣናት ምላሽ ለማግኘት በተደጋጋሚ ያደረግነው ሙከራ ለጊዜው አልተሳካም። የጠቅላይ ሚኒስትር አብይ አህመድን ቢሮ ጨምሮ አቤቱታ ያቀረብላቸውን የመንግስት መስሪያ ቤቶች እንዲሁም ሌሎችን ለማግኘት የምናደርገውን ጥረት እንቀጥላለን።
ክቡራትና ክቡራን አድማጮች የምሽቱ ዝግጅታችን በዚሁ ተጠናቋል። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣ በደህና ደሩ።